የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ ከአሜሪካ ድምጽ ራዲዮ ዋሽንግተን ዲሲ የሚተላለፈው ዕለታዊው የጋቢና መሰናዷችን ጀምሯል። ዛሬ ዕለቱ ሰኞ ግንቦት 30 2013 ዓ.ም ተመረጠ። የዕለቱ አስተናጋጃችሁ ስመኝሽ የቆየ ነኝ። ከአቀናባሪያችን ኤልያስ አስማረ ጋር በመሆን ለምሽቱ ያዘጋጀናቸውን ዝግጅቶች ወደ እናንተ እናደርሳለን። በቅድሚያ ጥቂቶቹን እናሰማችሁ።
አስር ሀገሮች ሰሜን ከምስራቅ ደቡብ እና ከምዕራብ በሁሉም አቅጣጫ ከአፍሪካ ሀገሮች ነው ምርምር የተደረገው።
በኮቪድ-19 የተጠቁና በጽኑ የታመሙ አፍሪካውያን በሌላው የዓለም ክፍል ካለው ታማሚ ጋር ሲነጻጸር በኮቪድ የመሞት እድላቸው ከፍተኛ መሆኑን የአፍሪካ የኮቪድ-19 የጽኑ ህሙማን ላይ የተደረገ ጥናት አመልክቷል። ጥናቱን ካጠናው የአርማውር ሃንሰን የምርምር ኢንስቲትዩት ዳይሬክተር ዶክተር አበበ ገነቱ ጋር ቆይታ ይኖረናል።
ከዚህኛው አልበሜም በፊት 79 ላይም ያሉት መልእክቶች እንደውም ብዙ ልጆች ጓደኞቼ የሚነግሩኛል አሁን ያለውን ዘመን የሚመስሉ ዜማዎች አሉ እንደውም ካዝማች ይልቅ በ79።
አሁን ደግሞ ገጣሚ፣ ድምጻዊ፣ የሙዚቃ መሳሪያ ተጫዋችና አቀናባሪ ሆነውን ሄኖክ ማሃሪን የሰማችሁት። በቅርቡ ባወጣው አዝማች የተሰኘ የሙዚቃ አልበም ዙሪያ ልናወራው እንግዳ አድርገን ጋብዘነዋል። ሰላም ጤና ይስጥልኝ፣ እንደምን አምሽታችኋል? ምሽቱን ከኛ ጋር ካሳለፋችሁ አጠር ያሉ የዓለም ዜናዎችና ልዩ ልዩ ጥንቅሮችም ይኖሩናል። ሰዓት እንደፈቀደም ጣም ያላቸው ሙዚቃዎች እንጋብዛችኋለን። አሁን በቅድሚያ ከዓለም ዙሪያ ያሰባሰብናቸውን ወሬዎች ልታሰማን ኤደን ገረመው ተዘጋጅታ እየጠበቀችን ነው። ወደ ኤደን።
አመሰግናለሁ ስመኝሽ። አድማጮች በድጋሚ እንደምናምሽታችኋል። በሶማሌላንድ በ16 ዓመታት ውስጥ ለመጀመሪያ ጊዜ በተካሄደ የፓርላማ ምርጫ ሁለቱ የተቃዋሚ ቡድኖች አሸናፊ መሆናቸውን የሀገሪቱ ብሔራዊ የምርጫ ኮሚሽን ይፋ አደረገ። ዋዳኒ በመባል የሚታወቀው የሶማሌላንድ ብሔራዊ ፓርቲ 82 መቀመጫዎች ካሉት የሀገሪቱ ፓርላማ 31ን ሲያሸንፍ፣ ፍትህና ደህንነት የተባለው ሌላው የተቃዋሚ ፓርቲ በበኩሉ 21 መቀመጫዎችን ይዟል። ገዢው የአንድነት ልማት ፓርቲ ኩልሚዬ በአንጻሩ 30 መቀመጫዎችን ማሸነፉ የምርጫ ኮሚሽኑ አስታውቋል። የሀገሪቱ የምርጫ ሂደት በሶስቱ ዋና ዋና ፓርቲዎች በምርጫ ኮሚሽኑ አደረጃጀት ዙሪያ በነበራቸው ልዩነቶች የተነሳ ከ10 በላይ ለሚሆኑ ዓመታት አጣብቂኝ ውስጥ የቆየ ሲሆን በመጨረሻም በተደረሰው ስምምነት ምርጫው ሊካሄድ ችሏል። በትላንትናው ዕለት የምርጫ ኮሚሽኑ ያጸደቀው የምርጫ ውጤትን ተከትሎም ሁለቱ ተቃዋሚ ቡድኖች በጋራ ባወጡት መግለጫ የሀገሪቱን ፓርላማ አፈጉባኤ ለመሰየም ጥምረት ፈጥረናል ሲሉ አስታውቋል። ሁለቱ ፓርቲዎች በጋራ በከተሞች አብዛኞቹ ምርጫ አሸናፊ የሚያደርጋቸውን አብላጫ ድምጽ በመቆናጠጣቸው በሀገሪቱ ያሉ ከተሞችን ከንቲባዎች ለመሰየም ከከተሞች ምክር ቤቶች አባላት ጋር ተባብረን እንሰራለን ሲሉ ፍላጎታቸውንም ይፋ አድርገዋል። በቱርኪ አካባቢ ጥበቃ ሚኒስቴር በትላንትናው ዕለት በማራማራ ባህር ላይ ስጋት የፈጠረውን የባህር ቆሻሻ ለማስወገድ ቃል ገቡ። በአካባቢው የተፈጠረው ቆሻሻ የባህሩን ስነ ህይወት እየጎዳ መሆኑም ተገልጿል። ዩናይትድ ስቴትስ ከአውሮፓ ሀገራቶች ጋር በመሆን ከሩሲያ በተቃራኒው በኩል እንደምትቆም ፕሬዚዳንት ጆ ባይደን ቃል ገቡ። ፕሬዚዳንቱ ይህን ያሉት ከብላድሚር ፑቲን አስተዳደር ጋር ፊት ለፊት ከመገናኘታቸው በፊት ነው። ፕሬዚዳንት ጆ ባይደን በመጪው ረቡዕ የቡድን ሰባትና የኔቶ የቃል ኪዳን ሀገራት ስብሰባን ለመካፈል የሚያቀኑ ሲሆን በጎርጎሮሳውያኑ ሰኔ 16 ከሩሲያው መሪ ጋር እንደሚገናኙም ይጠበቃል። አድማጮች ለምሽቱ ያስኩላቸው አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢ ናቪ መሰናዶች ጋር ታምሹ ዘንድ ጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ።
ኤደንን ለዜናው አመሰግናለሁ። አድማጮች እየሰማችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምጽ ነው። ፕሮግራሞቻችንን ከመደበኛዎቹ የአሜሪካ ድምጽ ራዲዮ ሞገድ መገናኛዎች በተጨማሪ በበይነ መረብ ገጻችን ላይ መስማት ትችላላችሁ። አስተያየቶቻችሁን በፌስቡክ ገጻችን አት ቪኦኤ አማሃሪክ ወይም የስልክ ቁጥራችንን +1 202 227 6379 በመጠቀም ዋትሳፕ ላይ አድርሱን። አሁን ወደ ቀዳሚው ዝግጅታችን እንለፍ። በ በኮቪድ-19 የተጠቁና በጽኑ የታመሙ አፍሪካውያን በሌላው የዓለም ክፍል ካለው ታማሚ ጋር ሲነጻጸር በኮቪድ የመሞት ዕድላቸው ከፍተኛ መሆኑን የአፍሪካ የኮቪድ-19 የጽኑ ህሙማን ላይ የተደረገ ጥናት አመለከተ። ጥናቱ ኢትዮጵያን ጨምሮ በ10 የአፍሪካ ሀገራት የተካሄደ ሲሆን የኢትዮጵያ የአርማውር ሃንሰር ምርምር ተቋም በጥናቱ ላይ ሰፊ ሚና ያለው ተቋም ነው። ይሄ ጥናት በቅርቡ ዘላንሴት በተሰኘው የህክምና መጽሔት ላይም ታትሟል። ጥናቱን በተመለከተ የአርማውር ሃንሰን የምርምር ኢንስቲትዩት ዳይሬክተር የሆኑት ዶክተር አበበ ገነቱ ጋር ኤደን ገረመው ቆይታ አድርጋ ነበር። አቶ አበበ ተቋማቸው ስለሚሰጣቸው ግልጋሎቶች ከሚያብራሩበት ይጀምራል።
እንግዲህ የአርማውር ሃንሰን የምርምር ኢንስቲትዩት በማሳጠር አህሪ እንለዋለን። አህሪ የባዮሜዲካል እና ክሊኒካል የሚባሉ የምርምር አይነቶችን በህክምና ውስጥ ለክሊኒካል ሰርቪስ ወይም በሽተኛን ለማከል የሚጠቅሙ እና ወደፊት ደግሞ ክትባትና መድኃኒት በመስራት እና በመመራመር ላይ አተኩሮ የሚሰራ ድርጅት ነው። በ1962 ዓ.ም ነው የተመሰረተ። በዋናነት ስጋ ደዌ በሽታ ላይ ምርምር ለማድረግ ከዛ ከጥቂት ዓመታት በኋላ ግን ከስጋር የተደረጋሪ የሳምባ በሽታ ወይም ቲቢ የምንለውን እና ሌሎችም ተላላፊ የሆኑ በሽታዎች ምርምር ስናደርግ ቆይተናል። እስከ 1996 ዓ.ም ድረስ መንግስታዊ ያልሆነ ድርጅት ነበረ። በ1996 ዓ.ም ግን ሙሉ በሙሉ ወደ መንግስት ተዛውሮ በአለርት ሆስፒታል ውስጥ የምርምር ክንፍ ሆኖ ለ12 ዓመታት ቆይቷል። በ2008 ዓ.ም በሚኒስትሮች ምክር ቤት በአዋጅ ራሱን የቻለ የምርምር ኢንስቲትዩት ሆኖ ከጤና ሚኒስቴር ካሉ 7 ኤጀንሲዎች ሆኖ ተቋቁሟል። ሲቋቋምም ግልጽ የሆኑ ኃላፊነቶችና ተግባራት ተሰጥተውታል። እነዚህም የክሊኒካል ምርምር ማድረግ፣ የባዮሜዲካል ምርምር ማድረግ በክትባትና መድኃኒት ዙሪያ፣ የክሊኒካል ሙከራ ማካሄድ፣ አዲስም ይሁኑ ነባር የክሊኒካል ሙከራ በበሽተኞች ላይ እንዲያደርግ ኃላፊነት ተሰጥተውታል። ምርምር ያደርጋል። እንዲሁም ደግሞ በአሁኑ ሰዓት በካንሰር ላይ የተለያዩ ምርምሮች እናደርጋለን። ከምርምር በተጨማሪ የድህረ ምረቃ ትምህርትን እንዲደግፍ ኃላፊነት ተሰጥቶታል። በራሱ ዲግሪ ባይሰጥም ከተለያዩ ዩኒቨርሲቲዎች ተመዝግበው ኮርሳቸውን አጠናቀው ምርምር ስራ የሚሰሩ ሰዎችን የምርምር መድረክ ያዘጋጃል፣ ላቦራቶሪ ያዘጋጃል፣ የምርምር አማካሪ ያዘጋጃል። የምርምር ተቋማችን በኮቪድ-19 ከመቋቋም አንጻር የተለያዩ ስራዎች ሲሰራ ቆይቷል። ከእነዚህም ውስጥ የመጀመሪያው እንግዲህ ለምርምር ለረጅም ዓመት ስንጠቀምባቸው የነበሩ ላቦራቶሪዎች እና የተመራማሪ የሰው ኃይል ስለነበረን ኮቪድ-19 ወደ ሀገራችን ሲገባ ከኢትዮጵያ ህብረተሰብ ጤና ኢንስቲትዩት ላቦራቶሪ ቀጥሎ ሁለተኛው የመመርመሪያ ላቦራቶሪ ሆኖ ተቋቁሟል። ከዚህ በፊት ለሌላ ጉዳይ ስንጠቀምባቸው የነበሩ ላቦራቶሪዎችን በማሻሻል ለኮቪድ-19 ምርመራ አድርገናል፣ ተቋቁመናል። ከዚህ በተጨማሪ በተለያዩ የሀገሪቱ ክፍሎች የሚገኙ ላቦራቶሪዎች ኮቪድ-19 ለመመርመር በሚያደርጉት ጥረት የተለያየ ድጋፍ አድርገናል። በተለይ የሰው ኃይል በተለያዩ ሙያዎች የሰለጠኑ የሰው ኃይል ስለነበረን ብዙ ላቦራቶሪዎችን ደግፈናል።
እንግዲህ አሁን መነሻችን የሆነው ይሄ ዘላንሴት የተሰኘው የሕክምና ጆርናል ወይም ደግሞ መጽሔት ላይ በወጣው ምርምር የተነሳ ነው። በዚህ ምርምር ላይ በጽኑ የታመሙ አፍሪካውያን ከሌላው ዓለም ክፍል ካለው በተለየ መልኩ የመሞት እድላቸው ከፍተኛ መሆኑን ያሳያል። እና የምርምሩ ይዘት ምን ይመስላል እና እዚህ ድምዳሜ ላይ የተደረሰው በምን ምክንያት ነው?
እንግዲህ አሁን በቅርብ በላንሴት መጽሔት ላይ የታተመው ጥናታችን አፍሪካን ኮቪድ-19 ክሪቲካል ኬር አውትካምስ ይባላል። በአፍሪካ ጽኑ ህሙማን ውስጥ የገቡ በሽተኞች ለማገገም ወይም ለመባባስ ምክንያቶች ምንድን ናቸው የሚል ጥናት የሚደረግበት ነው። በ10 የአፍሪካ ሀገሮች ነው ጥናቱ የሚደረገው። በጽኑ ህሙማን ውስጥ የገቡ በሽተኞችን ክትትል በማድረግ የሚሰራ መልቲ ሴንተር ፐርስፔክቲቭ ኦብዘርቬሽን ስተዲ የሚባል አይነት ነው። 10 ሀገሮች ሰሜን፣ ከምስራቅ፣ ከደቡብ እና ከምዕራብ በሁሉም አቅጣጫ ከአፍሪካ ሀገሮች ነው ምርምር የተደረገ። 64 ሆስፒታሎች ተካተዋል። ከእነዚህ 64 ሆስፒታሎች ውስጥ 7 ሆስፒታሎች ኢትዮጵያ ውስጥ ያሉ ሆስፒታሎች በዚህ ጥናት የተካተቱ ናቸው።
እነዚህም እንግዲህ ቅዱስ ጴጥሮስ፣ ቅዱስ ጳውሎስ ሆስፒታል፣ ኤፓፋውሎስ ሆስፒታል፣ ኤካ ኮተዴ አዲስ አበባ ሲሆን፣ ሌሎቹ ደግሞ ደብረ ብርሃን ሆስፒታል፣ ሐዋሳ ሆስፒታል እና ጅማ ሆስፒታል ነው። እነዚህ በሰባት ሆስፒታሎች ያሉ ጥሩ ህሙማን በአጠቃላይ ወደ 797 የሚሆኑ ከዚህ ጋር በተገናኘ ለምርምር የተጠቀምንባቸው በሽተኞች ናቸው። ይህም እንግዲህ በአጠቃላይ ግን በአፍሪካ ያለውን በመሪነት እየሰራ ያለው ዩኒቨርሲቲ ኦፍ ኬፕ ታውን ሲሆን ኢትዮጵያ ውስጥ ካለውን ደግሞ አህሪና ጤና ሚኒስቴር ነው። እንግዲህ ዋናው አላማችን የዚህ ጥናት አላማ በኮቪድ-19 ምክንያት ማን ውስጥ ክፍል ውስጥ የገቡ ሰዎች ለመዳን የሚያስፈልጋቸው ነገር ምንድን ነው የሚለውን ወይም ደግሞ ወደ ሞት የሚያደርሳቸው ምክንያቶች ምንድን ናቸው የሚለውን ማወቅ መፈለግ ነው። ከሁለት አንጻር አንደኛ ካለው ግብዓት አንጻር ገምግመናል። ግብዓት በእቃ ሊሆን ይችላል፣ ሰው ኃይል ሊሆን ይችላል። ሁለተኛው ደግሞ የበሽተኛው የራሱ ሁኔታ ማን ውስጥ የገባ በሽተኛ ምን ሲሆን ነው በተሻለ አገግሞ የሚወጣም ምን አይነት በሽተኞች ናቸው ለሞት የሚዳረጉት የሚለውን የተወሰኑ የተለያዩ ተጓዳኝ በሽታዎችን በመገምገም በእነዚህ ነው እንግዲህ ዋናው አላማችን ለማጥናት የፈለግነው እና ጥናቱን ያካሄድ ነው። ጥናቱን ያካሄድ ነው ከግንቦት 2012 እስከ ታህሳስ 2013 ዓ.ም ነው። እንግዲህ በምርምሩ ከዚህ በፊት ምርምር መጽሔት ላይ ያልታተሙ ወይም የማናውቃቸው መረጃዎችን ማግኘት ችለናል። ከእነዚህም መረጃዎች ዓለም ላይ በዓለም አቀፍ ደረጃ በአማካኝ ከታየው በላይ ብዙ ሰዎች ጽኑማን የገቡ የአፍሪካ በሽተኞች የበለጠ ለሞት የተዳረጉ እንደሆኑ ለማወቅ ተችሏል። ከዛ በፊት ግን ወደ ጽኑ ህሙማን እንዲገቡ ሪፈር ተደርጎ ከሞቱት ውስጥ ግማሹ ብቻ ናቸው እድሉን አግኝተው ወደ ጽኑ ህሙማን ውስጥ የገቡት። እንግዲህ ከዚህ ከተሳተፉት የአፍሪካ ሀገሮች በአጠቃላይ ሲታይ እና አንዱ ግኝት ነው እና ቅድም እንደሞከርኩት በዓለም አቀፍ ደረጃ በአማካኝ ጽኑ ህሙማን ውስጥ የገቡ ሰዎች 31% ህይወታቸውን ያጣሉ። ነገር ግን በዚህ ጥናት ያገኘ ነው አፍሪካ በአማካኝ 48%ዎቹ ለሞት ይዳረጋሉ ማለት ነው። ከዚህ በተጨማሪ ሌሎች ሀገሮች ላይ እንደተገኘው እድሜያቸው እየጨመረ በሄደ ቁጥር ህይወታቸው የማለፉ ሁኔታ እየጨመረ እንደሚሄድም ታይቷል። ስለዚህ የጥናት በአጠቃላይ የሚያሳየው ምንድን ነው? በአፍሪካ ውስጥ ምንም እንኳ የበሽታው በአጠቃላይ ገዳይነት ዝቅተኛ ቢሆንም ጽኑ ህሙማን ውስጥ ከገቡ ግን የመሞት እድላቸው ከሌላው ዓለም በተለየ ከፍተኛ መሆኑን አሳይተናል። እንግዲህ
እስቲ እሱ ነገር ምናልባት ግልጽ ላይሆን ስለሚችል አሁን መጨረሻ ላይ ተናገሯት በአፍሪካ የበሽታው ገዳይነት የቀነሰው ለምንድን ነበረ ከጽኑ ህሙማን ከመግባታቸው በፊት?
እሱ እንግዲህ በእሱ ማጥናት ያስፈልጋል። አሁን እኛ ከምናጠናቸው የእኛ የምርምር ተቋም ከሚያጠናቸው ጥናቶች አንዱ ይሄ ነው። ምንድን ነው አፍሪካ ውስጥ ይሄ ማይልድ የሚባለው ወይም ደግሞ በጣም ጽኑ ህመም የማያመጣው አይነት ወይም የአፍሪካ ኮቪድ-19 የሚይዛቸው አፍሪካውያን ወደ ጽኑ ህሙማን የማይሄዱበት ምክንያት ለምንድን ነው የሚለውም እንግዲህ የተለያዩ መላምቶች አሉ። እነዛን መላምቶች በማጥናት ላይ እንገኛለን። የጥናቱ ውጤት ሲያልቅ እንግዲህ ይፋ እናደርጋለን ማለት ነው። ግን አሁን ባለው ሁኔታ ጽኑ ህሙማን ከገባ ግን አንድ ሰው ከሌላው ዓለም በተለየ ሁኔታ ለመሞት ከፍተኛ እድል አለው ማለት ነው። የመሞት እድል አለው።
ከዚህ የጥናት ውጤት በመነሳት ምን አይነት ድምዳሜዎችና ጥቆማዎች ላይ ነው የተደረሰው?
አሁን እንግዲህ ዋናው የሚነግረን ነገር ነው አፍሪካውያን ራሳቸውን ከኮቪድ-19 መጠበቅ አለባቸው። ምንም እንኳ ማይልድ የሚባለው አይነት ህመም ቢበዛም ጽኑ ህሙማን ባግን አንድ ሰው የመትረፍ እድሉ ዝቅ ያለ ስለሆነ ጽኑ ህሙማን እንዳይገባ መከላከል አለብን ማለት ነው። አንደኛ። ሁለተኛ ጽኑ ህሙማን ውስጥ የሚያስፈልገን የሰው ኃይል ከሞላ ጎደል ቢሟላም የሚያስፈልጉት የሕክምና መሳሪያዎች ግን አሁንም በጣም ዝቅተኛ እንደሆኑ አሳይቶናል። ስለዚህ የጽኑ ህሙማን ሕክምናችንን ኳሊቲውን መጨመርና የሚያስፈልጉ ግብዓቶችን ማሟላት እንደሚያስፈልግ አውቀናል።
እንግዲህ ቅድም እንዳነሳው ይሄን ጥናት የመጨረሻው የጥናት ተሳታፊ የተሳተፈው በታህሳስ መጀመሪያ ነው። ስለዚህ ከታህሳስ መጀመሪያ አሁን እስካለንበት ግንቦት ድረስ የተለያዩ ስራዎች ተሰርተው በሁሉም አፍሪካ ሀገሮች በሚባል ሁኔታ መሻሻል አለ የጽኑ ህክምና። ስለዚህ አሁን ይህን ጥናት ደግመን ብንሰራው ምን ያህል እንደተሻሻለ ያሳየናል። ስለዚህ ምን አየን ማለት ነው? የጽኑ ህክምና ክፍልን በማሻሻል ምን ያህል ሰውን ከሞት መታደግ እንደሚቻል ያሳየናል ማለት ነው። ያሰብነው ጥናት አሁን በዚህ 2013 ዓመተ ምህረት መጨረሻ ይሄን ለማጥናት አስበናል። ሁለተኛው ከዚህ አሁን ኦሬዲ አጥንተን ካሳተምነው ውስጥ ኢትዮጵያ በሽተኞች የሚመለከተውን ብቻ ለብቻ ተተንትኖ ለጤና ሚኒስቴር ይፋ ይደረጋል ማለት ነው። ይሄ አሁን ያጠናነው የጥናት ውጤት ለጤና ሚኒስቴር ገቢ ተደርጓል። ያም የሆነው ምንድነው? ይሄን ውጤት በመመልከት የተለያዩ የፖሊሲ አቅጣጫዎችን እና የህክምና ሁኔታዎችን ጤና ሚኒስቴር እንዲከተል እናደርጋለን።
እሺ፣ አመሰግናለሁ ዶክተር።
ኤደንንና እንግዳዋን ዶክተር አበበ ገነቱን እናመሰግናለን። አድማጮች እየተከታተላችሁት ያላችሁት ጋቢና ቪኦኤ ነው። አብራችሁን ስለሆናችሁ እናመሰግናለን። ቀጣዩ መሰናዷችን ወደ ታዋቂው የኪነ ጥበብ ሰው ይወስደናል። ሄኖክ መሃሪ የብዙ ተሰጥኦ ባለቤት የሆነ የኪነ ጥበብ ሰው ነው። ድምጻዊ፣ ገጣሚ፣ የሙዚቃ መሳሪያ ተጫዋች፣ አቀናባሪ ከመሆኑ በተጨማሪ በቴሌቪዥን ትርኢት መሪነትም ብቅ ብሏል። በብዙዎች ዘንድ ጎልቶ የሚታየው ግን ፍቅርን፣ ሰላምንና ሰብአዊነትን በሚሰብኩ የሙዚቃ ስራዎቹ ነው። አሁን ደግሞ አዝማች የተሰኘ አዲስ የሙዚቃ አልበም ለአድማጮች ይዞ ብቅ ብሏል። ሀብታሙ ስዩምም ከሄኖክ ጋር አጠር ያለ ቆይታ አድርጓል።
ስለ አዝማች ከማውራታችን በፊት ስለ ሙዚቃ ጅማርህ ጥቂት እናውራ። እናትና አባትህ በሀገር ፍቅር ቲያትር ውስጥ የሰሩ የኪነ ጥበብ ሰዎች እንደነበሩ ሰምቻለሁ። የወላጆችን ፈለግ ለመፈለግ ወይስ የሙዚቃ ስሜትን ለማሸነፍ አለመቻል ነው ወደ ሙዚቃው ዓለም የገፋ?
ተመጋጋቢ ናቸው። ምንድን ነው እኛ ቤት ውስጥ የነበረ ካልቸር አለ። እነሱ ሁለቱም አርቲስቶች ናቸው። ውሏቸውን ያወራሉ ቤት መጥተው፣ እንደዚህ ሆኖ እንደዚህ ሆኖ እንደዚህ ሆኖ። እሱ አንደኛው ትልቁ ፋክተር ነው። ሁለተኛ ቤተክርስቲያን ውስጥ እኛ በጣም አክቲቭ ነበርን፣ በመዝሙር እንደዚህ፣ በድራማ ሙዚቃ መሳሪያዎችን በመነካካት እና ሁለቱ ናቸው እኛን ወደ ሙዚቃ የመሩን። መጀመሪያ አካባቢ እኔ ብዙም አላስበውም ነበር ሙዚቀኛ የመሆኑን ነገር፣ ግን ወንድሞቼም ጋር ቤት ውስጥ እንደዚሁ በጨዋታም በምንም በምንም ስናደርገው ቀስ እያለ ወደ ውስጣችን በደንብ እንደገባ ገባ እና የእነሱም ተጽዕኖ አለው በእርግጥ፣ ግን ከበባችን ነው አይ ቲንክ፣ በአጠቃላይ ከበባችን ይመስለኛል አስተዳደጋችን በደንብ ወስኝ የገባሁት ያው ሃይስኩል ስጨርስ ነው።
እንግዲህ የሙዚቃ ፍላጎታቸውንና ተሰጧቸውን በትምህርት ካሳደጉ የሀገራችን የሙዚቃ ሰዎች መካከል አንዱ ነህ። የያሬድ የሙዚቃ ትምህርት ቤትን ተቀላቅለህ የወርቅ ሜዳሊያ ሁሉ ተሸላሚ ነበርክ በተማሪነትህ። በዛ የተማርከው ግን ጥብቅና ነባር የሙዚቃ ዘርፍ የሚባለውን ክላሲካል ሚውዚክ የሚባለውን ዘርፍ ነበረ። አንተ ግን የምትታወቅበት ኮንቴምፖራሪ አሊያም ዘመናዊ ያዘቦት ሙዚቃ በሚባለው ዘርፍ ነው። ሁለቱን እንዴት አድርገህ ለማስማማት ቻልክ? ሽግግሩ ሳይከብድም ነበር ወይ?
ያሬድ ሙዚቃ ትምህርት ቤት እንግዲህ በኢትዮጵያ የሙዚቃ ታሪክ ውስጥ ትልቅ ቦታ ያለውና ግን ደግሞ በታሪክ አጋጣሚ ኢትዮጵያ በመፈጠሩ ያ ትምህርት ቤት ብዙ ታሪክ ቀይሯል። እንግዲህ የክላሲካል ሙዚቃ ትምህርት መሰረቱ ሌላ ነው። አውሮፓዊ ባህል፣ አውሮፓዊ መሰረት ያለው በጣም በረጅም ብዙ ክፍለ ዘመኖች ያስቆጠረ ሰው ብዙ ዘመን ታሪክ በታሪክም በምንም ካየ ነው በጣም ትልቅ ጃንራ ነው ክላሲካል ሙዚቃ። ኢትዮጵያ ውስጥ በታሪክ አጋጣሚ እንዳልኩ ያ ሙዚቃ ትምህርት ቤት ከተፈጠረ በኋላ ምንም አይነት ሌላ አማራጭ የለም። ሰው ሙዚቃን መሰረታዊ የተባሉትን ቤዚክ የሙዚቃ መርሆች ለመማር እዛ ትምህርት ቤት ውስጥ የሚገባ ተማሪ ያንን ክላሲካል ሙዚቃ የመማር ግዴታ አለበት፣ ምርጫ የለውም። ግን ምንድን ነው የምለው፣ ሌላ ዓለም ደግሞ ባህላቸውን ካየህ የትኛውንም አይነት የሙዚቃ ምርጫ እንኳን ቢኖራቸው መነሻቸው ክላሲካል ሙዚቃን ማጥናት ነው። ከህፃንነታቸው ጀምሮ የነ ሞዛርትን ቤቶቨንም የሌሎቹንም ሙዚቃ መነካካቱ የማይቀር ነበረ። ለውሃ ልክ ነው የሚታየው ክላሲካል ሙዚቃ። ስለዚህ በአጋጣሚ ደግሞ ኢትዮጵያ ውስጥ ያ ትምህርት ቤት መከፈቱ ሁላችንም መሰረታዊ የሙዚቃ እውቀት እንዲኖረን ረድቶናል። ከዛ ባሻገር ግን ሁሉም ሰው ደግሞ የሚያስበው የሚወደው ወይም መሆን የሚፈልገው የሙዚቃ አቅጣጫ ዳይሬክሽን ደግሞ ነበረ። ከዛ አንፃር እኛ ቤት ውስጥ ሲከፈቱ ስንሰማቸው የነበሩት ሙዚቃዎች በአብዛኛው እኔ አባቴ ብዙ ሪከርድ ነበረው የሚሰማቸው ነበሩና እነሱም ተጽዕኖ አላቸው እኛ ላይ። የጃዝ ሙዚቃን ይሰማ ነበር፣ የነ ስቲቪ ወንደርን፣ የነ ቦብ ማርሌን፣ ከአሜሪካ ሙዚቃዎች በቃ በጣም ትልልቆቹን ሙዚቃዎች እንደ ሪፈረንስ የምንጠራቸውን የመስማት እድል እንደገና ኢትዮጵያ ሀገራችንም እነ ጋሽ ማሙድን፣ እነ ጥላሁንን፣ አስቴርን እየሰማን ያደግነው። ስለዚህ ተቀላቅሎ ያ ደግሞ ለራሳችን የምንፈልገው ደግሞ የምናየው ወደፊት መሆን የምንፈልገው ደግሞ የሙዚቃ አይነት ነበር። ሰው ሁለቱን ማስታረቅ የተቻለው ምንድን ነው እንዳልኩ ነው፣ ክላሲካል ባክግራውንድ መማር የትም እንዳትሄድ አይገድብህም። ስለዚህ በምርጫዎች መሀል ደግሞ ያኛው መሰረት የሆነውን እውቀት አስጨብጦ ከዛ የፈለግንበትን አቅጣጫ መሄድ ችለናል። ክላሲካል የመቀጠልም ሀሳብ ነበረኝ፣ ግን በብዙ ነገሮች በሩ የጠበበ ነው። ክላሲካል ሙዚቀኛ ሆነ ፉል ታይም ብቻ የመጫወት እድሉ ከካልቸርም አንጻር ኢትዮጵያ ውስጥ የክላሲካል ሙዚቃ አቀባበሉ እንደገና ብዙ ጣውረድ አለው። ብቻ እሱም ብቻ ደግሞ ምርጫ አድርገህ ዲሲፕሊን መሆን ደግሞ ሌሎቹን ደግሞ የምትወዳቸው ሙዚቃዎች ደግሞ የሚከለክልህ ነገር አለና አቅጣጫ የመምረጥ ጉዳይ ነው እንጂ ብዙም ከባድ አይደለም፣ ከሁለቱ ሺፍት ማድረግ ማለት ነው። እምባና ሳቅ ተደባልቀው እናውቃለን ቀምሰናቸው ከፍዝቁን አይተነዋል ብዙ አሳልፈን ብዙ ኖረናል። ትዝ ይልሻል ያወራነው ትውሳለሽ ያደረግነው።
የአሁኑ አዲስ አልበምህ አዝማች ውስጥ የተካተቱ ሙዚቃዎችህን ጨምሮ በርካታ ስራዎችህ ማህበረሰባዊ ወይንም ሀገራዊ ግብ ያላቸው አይነት ናቸው። ፍቅርን፣ ሰላምን፣ ሰብአዊነትን፣ ተስፋ ለማቁረጥን በተለያዩ ቀለሞች ትሰብካለህ። ሙዚቃዎችህ በእነዚህ ርዕሰ ጉዳዮች ላይ እንዲያተኩሩ ለምንድን የፈለግከው?
በጣም ጥሩ ጥያቄ ነው ሀብታሙ። መጀመሪያ ሙዚቃ ቱል ነው። ቱል ነው ስለ ከሰው ኢሞሽን ጋር ከሰው ስሜት ጋር ከሰው መንፈሳዊ ነገር ጋር የተያያዘ ነገር ነው። እንላቀቅ እንኳን ብንል አንለቀውም በአንድም በሌላም። ወይ መዝሙር እንሰማለን ወይ ዘናም ያደርገንን ሴኪላር የሆነ ነገር እንሰማለን። ለእኔ የሚሰጠኝ ትርጉም ምንድነው? አስተዳደጌ እንዳልኩ አርቲስት አባትና እናት ቢያሳድጉንም ከህፃነታችን ጀምሮ ቤተክርስቲያን ውስጥ ነው ያደግነው እኔም ወንድሞቼ። በሞራልም በመንፈሳዊ ነገራችን ላይ ሙዚቃ በጣም ትልቅ ቦታ አለው። መዝሙር እየዘመርን መጽሐፍ ቅዱስ እያነበብን ያደግነው ሰው እነዛ እሴቶች እነዛ ከመጽሐፍ ቅዱስ ያገኘናቸው ኮንተንቶች ለህይወት መርህም እንዳመለካከትም እንደ ሰብእናም ቀርጸውናል። እኔ ሙዚቃዬ ወደ ሙዚቃ ስመጣ ልል የምችለው ላካፍል የምችለው ልናገር የምችለው ማንኛውም መልእክት በዛ ውስጥ የተቃኘ ነው። ስለዚህ ለእኔ ኮንሽስ የሆነ ከሰው አይምሮ ጋር ከሰው ልቦና ጋር የተገናኘ ነገር ላይ በጣም አትኩሬ እሰራለሁ። ነሰሰርሊ መዝሙር ወይም ዘፈን ላይባል ይችላል፣ ግን ዲፕ ኢንሳይድ የሰውን መንፈስ ያነቃል በመጽሐፍ ቅዱስ ተቃኝቶ ማለት ነው። ስለዚህ እኔ መልእክት ብዬ ሳስብ ፍቅርም ሊሆን ይችላል፣ ትዳርም ሊሆን ይችላል፣ አገራዊ ጉዳይም ሊሆን ይችላል፣ መነሻዬ ሁል ጊዜ ከሞራል ከመንፈሳዊነት አንጻር ነው እና እሱ ነው ይመስለኛል ይህን አይነት ቅርጽ እንዲኖረው ያደረገው ሙዚቃዬ።
ይህን ርዕስ ካነሳ ነው አይቀር በአዝማች አልበም ውስጥ ፍቅር ሀገር የለውም እውነት፣ ሸክላ ሰሪው የሚሉ ሙዚቃዎችን በምሰማበት ሰዓት ሞጋሽነትንም እሰማለሁ ይታየኛል። በተወሰነ መንገድ ግብረ ገብና ሃይማኖታዊ መሰረትን መዳሰሳቸው አልቀረም። መሰል ርዕሰ ጉዳዮችን በዚህ ወቅት ማንሳት በተለይ በአሁኑ ወቅት ለአንተ አስፈላጊ ነው እንድትል ያደረጉ ምክንያቶች አሉ? ሙዚቃ ዘመንን የሚዘክርበት ወይንም ለዘመኑ አስፈላጊ የሚላቸውን ርዕሰ ጉዳዮች የሚያነሳበት አሰራር የተለመደ ነው። ለአንተ በእነዚህ ርዕሰ ጉዳዮች ላይ እንዲያጠነጥን ያህል በምህ የመፈለግ ምክንያት ምንድን ነው?
እውነት ለመናገር እነዚህ ዘፈኖች ከሶስት ዓመት በላይ ናቸው እኔ ጋ። እንደው ዘመኑን መሰለ እንኳ እንዲባል እንደ አርቲስት ወይም እንደ ጥበብ ሰው ቀድሞ የመመላከት ወይም የማየት ወይም የመገንዘብ ጉዳይ ሊሆን ይችላል እንጂ ታይም ናቸው ወይም ከታይሙ ጋር ሄዳሉ ብዬ የጻፍኩት አንድም ዘፈን የለም። ግን ከዚህኛው አልበሜም በፊት 79 ላይም ያሉት መልእክቶች እንደውም ብዙ ልጆች ጓደኞች የሚነግሩኛል አሁን ያለውን ዘመን የሚመስሉ ዜማዎች አሉ እንደውም ከአዝማች ይልቅ በ79 ምንድን ነው እንዳልኩ ነው። እይታዎች አንድ አርቲስት ለእኔ መሪ ነው ብዬ ነው የማምነው። አርቲስት መምራት ነው ያለበት፣ ቀድሞ ማመላከት ማየት ይችላል ብየናል። ሁላችንም ውስጥ አለ፣ እንዴት እንደምናወጣው ነው ልዩነት ሊሆን የሚችለው እንጂ ሁላችንም ውስጥ ያሉትን ሐሳቦች ነው። ግን ደግሞ በወቅቱም ሆነም አልሆነም መባል ያለባቸው ከኛ ማህበረሰባዊ ችግር፣ ደስታ፣ ሐዘን፣ ጉዞ፣ ጣውረዱ ጋር የሚሄዱ ነገሮች መባል አለባቸው። እኔ ለህዝቤ ነው ይህን መልእክት ማስተላልፈው በቋንቋዬ። ስለዚህ የሚሰማኝ ህዝብ አለ፣ የሚሰማኝ ህዝብ የምለው ነገር ይገባዋል ብዬ አምናለሁ። ስለዚህ ሁላችንም ውስጥ ያለውን ነገር በእኔ መልኩ አወጣዋለሁ ማለት ነው። በእኔ አተያይ፣ በእኔ መነጽር እንዲያይ አደርጋለሁ። ከዛ አንጻር የእውነት ጄንዊንሊ ውስጥ ያለውን ነገር ለማድረግ ነው ሁልጊዜ ስጽፍ የተሰማኝን በመጽሐፍ ውስጥ ነው እንጂ ታይሙን ለመምሰል ሞክሬም አላቅም። ግን እንደ አጋጣሚ ደግሞ እያየናቸው ያሉ ነገሮች አሉ። ኮንትሪቢዩት ግን ማድረግ አለብን ሁላችንም፣ ሰዓሊውን በስዕሉ፣ ተዋናዩን በትወናው፣ የሚጽፈውን በመጽሐፉ፣ ሙዚቃችንም ይሄን ነገር መናገር አለበት፣ ይህን ተሸክሞ መድረስ አለበት ብዬ አምናለሁ። በዛ ቅኝት ውስጥ ሆኜ ነው ብዙ ጊዜ የሚጽፈው።
አድማጮች፣ ከሙዚቃ ባለሙያው ሄኖክ መሐሪ ጋር የተደረገውን ቃለ ምልልስ ሙሉ ቅጂ በማህበራዊ መገናኛ አውታሮቻችን በኩል እንድታዳምጡት እንጋብዛለን። አሁን ግን ሀብታሙና ሄኖክ ስለነበራቸው ቆይታ እናመሰግናለን። አሁን ሰዓቱ የስፖርት ነው። ሀብታሙ ስዩም እንደተለመደው የሀገር ውስጥና የውጭ ሀገር ስፖርት ወሬዎችን ሰብስቦ የሚከተለውን አሰናድቷል።
ታዋቂዋ የሜዳ ቴኒስ ዓለም ቻምፒዮን ሴሪና ዊሊያምስ በቅርቡ በተቀሰቀሰው ውዝግብ ምክንያት ፍሬንች ኦፕን ከተሰኘው የመስክ ውድድር ላቋረጠችው ጃፓናዊቷ ናኦሚ ኦሳካ ያላትን ድጋፍ ገልጻለች። ናኦሚ ኦሳካ ከውድድሮቹ በኋላ የሚሰጡ ጋዜጣዊ መግለጫዎች ላይ መሳተፏ በአእምሮ ጤናዋ ላይ ተጽዕኖ እያሳደረ መሆኑን በመጥቀስ በመግለጫዎቹ ላይ እንደማትገኝ ማስታወቋ ይታወሳል። ይህ ውሳኔዋ በአዘጋጁ አካል ባለመደገፉ ምክንያትም በቅርብ ዓመታት ውስጥ የሜዳ ቴኒሱ ዓለም ገናና እየሆነች የመጣችው ኦሳካ ውድድሩ እንድታቋረጥ ምክንያት ሆኗታል። የናኦሚን ውሳኔ ከደገፉት ታዋቂ ሰዎች መካከል አንዷ የሜዳ ውስጥ ተቀናቃኟ አሜሪካዊቷ ሴሪና ዊሊያምስ ናት። ሴሪና ለናኦሚ እንዳዘነችላት፣ ናኦሚ የገጠማትን ስሜት የሚመስል ገጥሟት እንደሚያውቅም ተናግራለች። በአካል አግኝታ ድጋፏን ብትሰጣት እንደምትወድም አልሸሸገችም። ሴሪና ሁኔታውን ከግለሰቦች ማንነት ጋር ተያያዥ መሆኑን በሚጠቁም መልኩ የተለያየ ማንነት አለን፣ ሰዎች የተለያዩ ናቸው፣ ተመሳሳይ የሆነ ሰው የለም፣ እኔ ሆደ ሰፊ ነኝ፣ ሌሎች ደግሞ ስስ ስሜት ይኖራቸዋል፣ ሁሉም ሰው የተለየ እንደመሆኑ ነገሮችን በተለያየ መንገድ ያስተናግዳል። እንደፈለገችው ሁኔታው እንድታስተናግደው መፍቀድ አለባችሁ። የተቻላትን ሁሉ እያደረገች ስለመሆኑ መናገር እችላለሁ ብላለች። የቀድሞ የነጠላ ሜዳ ቴኒስ ቁጥር አንድ ቻምፒዮን በዩቲዩብ ማህበራዊ አውታር ላይ በሚያቀርባቸው አዝናኝ ስራዎች የሚታወቀው ሎጋን ፖል እና ሽንፈት ገጥሞት የማያውቀው የመካከለኛ ክብደት ቦክስ ቻምፒዮን ፍሎይድ ሜይዌዘር ትናንት የፍልሚያ አውደ ርዕይ በማያሚ አሳይተዋል። የወዳጅነት ቡጢ ብለን ልንጠቅሰው የምንችለው ውድድር ዳኛ አልነበረውም፣ ለስምንት ዙሮችም ተደርጓል። አሸናፊ ባልታወጀበት በዚህ ፍልሚያ ያልተጠበቀ አቋም ያሳየው ሎጋን ፖል አድናቆትን አግኝተዋል። ከቀድሞ የቦክስ ቻምፒዮን የተከታተለበትን የቡጢ ሩምታ ተቋቁሞ ከመዘረር ራሱን ተከላክሎ ከነ ሙሉ ክብሩ ውድድሩ ማጠናቀቁ ባላጋራውን ፍሎይድ ሜይዌዘርን ሳይቀር አስገርሞታል። በጣም ጠንካራ ተፎካካሪ ነው፣ ዛሬ ምሽት አስገርሞኛል፣ መልካም ሰውም ነው ብሏል ሜይዌዘር የቀደመ ልምድ ስለሌለው ባላጋራው ሎጋን ፖል ሲናገር። የጃፓን ፖሊስ የኦሎምፒክ ኮሚቴ ባለስልጣን ሕይወቱን ያጣበትን አንድ ክስተት እየመረመረ እንደሆነ ይፋ አድርጓል። ኒፖን የተሰኘው የሀገሪቱ የግል ዜና አገልግሎት የሜትሮፖሊታን ፖሊስን ጠቅሶ እንደዘገበው በቶኪዮ ባቡር ጣቢያ ውስጥ ሞቶ የተገኘው የኦሎምፒኩ የሂሳብ ክፍል ውስጥ ተቀጣሪ የነበረ ሰው ነው። ራሱን ሳያጠፋ እንዳልቀረ ተጠርጥረዋል። በኮቪድ-19 ምክንያት አንድ ዓመት ዘግይታ ኦሎምፒክን የምታዘጋጀው ጃፓን ይሄ ክስተት የማህበራዊ መገናኛዎቿ ትኩስ ወሬ ሆኗል። ዘገባዎቹ የተገኙት ከሮይተርስ ነው።
አድማጮች፣ የምሽቱ መሰናዷችን በዚሁ አበቃ። አብረናችሁ አመሸነው። በመስተንግዶ እኔ ስመኝሽ የቆየ፣ በቅንብሩ ኤልያስ አስማረ ነበርን። ነገ በተመሳሳይ ሰዓት እስከምንገናኝ መልካም ምሽት።